አድማጭ ተከታታዮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 16 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 16 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው። ስንሳይ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ከአንድ የአደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ እግሬ ስር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያለውን አለ አለ የማሹፍ አይነት ጥያቄ ነበር። ትንሽ አመነታውና እጅን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ወልሽም ያባለሽ ያባን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም፣ እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቅ ተመዘገበ። ወዲያው ተሰልፈን እያነቀስ ወደ እስር ቤቱ አመራን። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባ ነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጨላይ እንድዘረጋ አደረጉኝ። ብዙም አልተግደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ የማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላው። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም፣ ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛው። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ፣ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ይለቁኝ አልቻሉም። በተደካሳዬ ዋና ስራው ይኸው ነበር። ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ቲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ረግ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳንም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽሕፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች ያረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ብታቆም ነው እንዴ? እስር ቤቱን ግለጽ ነው እንጂ ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ፣ ቁጥር 1 እና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ ባንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት የሚገርም ነው። ካቦ ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስለት ፀረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢህአፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጧትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ ውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካባችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99% የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾመ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠራው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢህአፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች 3 ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢህአፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በ10 ወር የማዕከላዊ ቆይታዬ በ2 ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳን ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ارمياس جزاهي يشي كلا وندوسن الازار برهانو سلمون يوحنس تشومنا جزاهيين الرساتشوم اهونم يماغنياتشو سكيت تجو تشالو سكيت تجو يبزو سو سمي استاو سالو بتلي جزاهيين الرساوم جزاهي ايمنا دلدل سو النتي نبرو ينيولج نبر بكت فلسمو جزاي باستا نبر يمن لو جزش كبتنيا هنا ايش اقوار رابش تاسل نبر بات كباستا وش عندم نغر اي كمسم نبر انجرا مبلاتي كرنا شتاو يعسام موال بتان يمي قرمو انجرا ينكو باستا انقوا كبلا ايش اقوار رابش تاو اكسر كسم بات نبر كبيتو يمي مطالت مقب باستا بتشا نبر ከሌሎ ቻችን ቤት የሚመጣ ፓስታ ደፍሮ አይበላም ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎ ቻችን ቤት የሚመጣ ፓስታ ደፍሮ አይበላም ለመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር አንድ ቀን እኔና አሁን የዘነጋው ሰው ምናልባት نفسوني مارونا ارمياس سايحونا يكارم يمقب كوميتيوج سرنيوج نبار انام اقول سهتاد تنقل سران يقزاين بيت سابو تشامة سطن فاستا فنجرا الشنو يمتاسا سيدر اندتا لمدو قزاين كراسو سهان لاي فاستاو تك اندسو تسطونا مولاد جمارا السبلان ونيتاون يتكتاتلنو نبار በተኛውን ጉልሻ እንደጎረሰ ከተቀመጠበት በድጋርና ወዱን ጨምድዶ ያዘ ወዲያው ተናነቀው የበላውን ሁለት ጉልሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ አቤት የደነገጥነው ድንጋጤ ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል ሁለታችንም በድንጋጤና በጸጸት ደርቀን ቀረን ሚስጥሩን ማውጣትም አልፈለግንም ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አል ከዛይ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም ፓስታውን ጀራ ነክቶታል ያለ ደጋግሞ አማረረ ሁለታችንንም ደጋግሞ ያይናል አቤት አይኑ ሲያፈራ አቤት ሲያሳዝን የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል ዲሉ እኛ አላስነካነውም እያል መሐላችንን ደረደር ገዛኸኝ ያን ቀን ጾሙን ዋለ የሱ ፓስታም ለሌላ ቡድን ተደለደለ በዘራው ስራ በጸጸት ስብከነከን ዋልኩ ይቅርታ ገዝሽ የት ይሆን ያለው ጓደኛዬ እንዴት ነው የምትኖሩት ጊዜው እንዴት ያልፍላችኋል ምን ምን ትሰሩ ነበር በየ ስጠይቀው ከእስር ቤቱ ህግ በተጨማሪ የውስጥ ህግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው ቀሪው የጽዳት የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም ልዩ ሰብዕና ያለው ልጅ ነው ብዙዎቻችን እስካሁን የምናስታውሰው ከሽትላ ጋር አያይዘን ነው ይሽትላ ከፉኛ በደብደባ የተጎዳ ልጅ ሲሆን የወንደሰን ደግሞ ተንከባካቢ ነበር ይሽትላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር ለረጅም ጊዜ እግሩ መሬት አይረግጥም ነበር ሽንት ቤት የሚሄደው በእቅፍ ነው ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው ቁስሉ በየቀኑ ይታጠብለታል በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል በተገኘው ጨርቅ ይጠቀደለታል ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንድ ወሰን ነው። ወንዴ ቁስል አይቀፈውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች፣ በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘሪ ይባረክ ልበል እንዴ? የት ይሆን ያለው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ከአንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደረናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት እችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድሬ ሀፋ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያሰስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አድርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት በሽሮት ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛ ሳልነበራችሁም አንተስ ዋናው ካቶን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔስቶዋጾ የጎላል ነበርም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች ማከል ከሆንክ እኮ ልክን ታውቃለህ። እቆም ካለው ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳል። ስለዚህ እንብርንብር የምልበት መድረክ አልነበረም። ያም ሆኖ ለመዝናኛው ዝግጅት ላይ ያቅመኝ ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ፣ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ። አሁን በእግዚአብሔር ይሄ ግጥም ነው? ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው እስረኛ ጸገሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገልሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግርግዳ ላይ ባሉ ቅርጾች ነበር። የግርግዳው ኖራ የተቀባው በግዴለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግርግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ጢማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት! እዚህ ላይ ነው የምትነቃው? ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ? አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፒፓና መተርኮሻ ትዝ ይሉኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው። ሳህን ላይ ውሃ አድርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበር የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩን ንገረኝ እኮ ነው ያልከኝ። ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ! بتسر كبت ور بياندان دو كفل عربات كوابي تسرينيوش نبال عرات متر فارات متر بمايون كفلوس يعني عالسو ينورال بلو ما السباي تشالم جن هنوال يباسات تمتان ديلو بولت ورست قطراتشن اتفاق كوابي هنا اسكاي دار ور بسكم بيون بانصارا وينت سفايلة يمن يتابوتها نبارن مجبتن بلام ان نتشجرم نبار لما استطبم هناشن تبيت لمهيل انديهو بزوارة فعل نبارم اير لما اتقبل بزو سان تبك صولو صولو يدرسنال بيانس نسلاسة دكيكا لنتعوثو يميستايو متان سفتيو يسماي عدماس لينيا تكنشوو نبار يتستل ينيا سماي كلت ترمجا كماي بلتو كوريدورو صفات لك نبار كوريدورو لاي عراس لال نبارو سمايون لما يتنشلال لن دلنيا كوهنم صعيب كتلنا انقل اللج لنا اللج يه كوريدورو يبرت بر تكفتو بيولم يمنا يونا قرال نبارم بكرب بركات يتقنباوغم يامسالك عتشوما منوريا بيت عطرنو ازيان نبارن دين منورو هاو تلسو بوحالا نقرها اللو ناونا التاقوارتين فتلي كهيدار تاساس شيزتي متو سبامة مرد جمرو بملاو قريتو يمددا قدي يانا مصادد لكت يكيات تاسي متا يمي متو تطرنيوش بزات بكفتن ياكو ترشمرا كفلو يتسرراو لسمن تسو بچان بار ونم بيان داندو كفل يسرن ياكو تر كاربا ودسلسا عشاكبا بغن متنياتم برق ايهونا متا سفايا لبوتا بيانس لتغوجيوش ملكة قالتا شالم مثال مبلغ ياوم بزو سودة جوستو تريماس كمجا تفا تقر مزرقات بلونا قر ايستا سلم كان تفافقاننا افلافقات من انكمتا لن عند شبقوار راكوميك عبيو الطباقي نبار من علي مسالة ملكهن اني موقعوني اهل اناتهم ايو قوتن بلوين الرف تاريا انتيت نبري متنيوت ماتا يسك استنيان يتسل تنتكمالن كلهم بقول نويتنيان ياندو چنقلات ودتاش كونه يليلاو دغ مودلاي لذي يجان دانجو سو يليلاون اگر دراتو لاي فيتو لاي ارقو يتنيان جربانا جربا اي جنانيم اندي اكونه بوتا يبلتي تبال عندي سك كتقبا من كساكس اي تشالم ارسبر اندازيب تساكاكتو متنياتنو كسكو يميو تاسو كالده وفر ريال ريج بغرو شانسيلو سكو سملسو استكال لبيتكاي يمي فترو مكاز مجمت كمي تشالو بلاي استكاكينو انكل فعلو استيالو ترنيا يبلتا استكاي يادرال بتالي يتدبجبو عدد سسرنجوش وان ننيو يهجل قطو سلبان برو بترنا يكاتي تورات جمرو دقمو وستات يتبالهو اللو يتاسر سلن بر تسربيتو كاف اسكا قدفو مولا مقومي النامر كمشا طفا بزيه تنسا بترامة تنياس جمر اتكولا لليس درس جمباشو تسكاكتو سيتنيا كاريو جمباش بتفلو زريا قومو يطبقال بترامة تنياس نو يالكين او نتكنو او بتران تنيا نبر ترينيا يكفلو جمباش لجوج بشميس وين بكاني تيرا ايارون ايار راقبو يكفلو المكت سيكال نسو يكو يالو بترامة تنيا تيماين ملكتا اتشو كفنيا يتدبدبونا اقرات اتشو يقصلونا اتشو يه يتبقوي هنا ياز موتن يمياس من زغناني نبر بايقرمه النش خويتو بساو بزاف بترام بيهون متنيا طالتا جالم تلزي ككفلوش كوريدر لاي اندن نادر تفكادا هونوم كوريدرو هايان داندو كفل يتوسنو لجوشن بچان بار يمياسنا قدو يام هونو كاريو نسرنيا بيتراننا بسك كمتنيا على دانوم كوريدر لاي دمتنيا سوست ممزنيا وچالو عندنيا مرمراوني چرسا ولتنيا يدرق سو ياقر درجت عبالات مهون سوستنيا كفوليتيكا وچ يتاسره عندن دي يحبان بيهون بقرفات يتقود دالج كابو سلمنو آستدادرو ሳይውቅ ኮሪደር ላይ እናፈድራለን። ከቤቶች መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደተው እናድራለን። ዝናብ ሲዘንብ ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የእናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቀሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ይህ አልበቃ ብሎ ሱሃን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ እላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰው ስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቀምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ስል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ። ጀግና ሰው የት ገባ? በሃማ ቱማ Thank you. ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል
የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሻ መሬት ስንት ወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶው ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ህይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሶስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደምጆች ዛሬ እርኩሳፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ አንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራፋች በዛና ተደሳች በዛና ሀገር ቅርጫ ሻመው በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።